ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰው ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምጽ ገለጹ።
እኔ ባለሁበት ቦታ 10 ሰው ተከበረ። ወደ ሐረር የተወሰደ ደግሞ 20 ሰው አለ። 20 ሰው
የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ሲል ዓለም አቀፉ የመብት ድርጅት አምነስቲ ገልጿል።
አፋጣኝ መልስ ይሰጣቸው፣ ፈላጊው ጥበቃ ይደረግላቸው፣ እነዚህ ጥቃት የሚያደርሱ ሰዎችም ከድርጊታቸው እንዲቀጡ መንግስት አስፈላጊውን እርምጃ ይውሰድ ነው የምንለው።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ የሆኑት አቶ ፍስሐ ተክሌ ነበር የሰማችሁት።
በሌላ ዜና የኢትዮጵያ ገዢ ፓርቲ ኢህአዴግ ያልጀርሱን ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔን በማስመልከት የሰጠውን ውሳኔ አስመልክቶ የባድመ ከተማና አካባቢው ነዋሪዎች በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። በመቀሌ ከተማ ኢትዮጵያውያንና ኤርትራውያንን ያካተተ የህዝብ ለህዝብ ውይይት ተካሂዷል።
በመሪዎቹ ግፊት አንዴ ተዋጋ ሲባል የሚዋጋ አንዴ ተወ ሲባል የሚተው በራሱ ባላጠፋው ጥፋት የተቀጣ የመፍትሄው ሳይሆን የችግሩ አካል ሆኖ ቆይቷል።
ወደ ዙም ሄደ ወደ ዛም ሄደ ሳይሆን ወንድማሞች እስካሁን ድረስ በሰላም የመኖር
የኢትዮጵያ አየር መንገድ ወደ ሺካጎ በረራ ጀመረ።
ዛሬ ሲመጣ 112 መንገደኛ ይዞ መጥቷል።
አዎ በጣም ደስ ይላል። አም ሶ ኤክሳይትድ።
አሁን ይሄ የኢትዮጵያ ኤርላይንስ እዚህ መጀመሩ ጠቅላላ በሚድ ዌስት በኩል ያሉት አጠቃላይ ይላል ብለን እናስባለን።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ያሉትን የምሽቱን ዜናዎች ልናሰማችሁ ተመልሰን መጥተናል። በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰው ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምጽ ገለጹ። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ ከአርብ ጀምሮ እስከ ዛሬ ድረስ በሶማሌ ክልል ልዩ ፖሊስ ታጣቂዎች በፈጸሙት ጥቃት 14 ሰዎች መገደላቸውን አስታውቋል። ድርጅቱ አርብ ዕለት ባወጣው መግለጫ ደግሞ ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው አስፈላጊው ትብብርም ጥበቃም እንዲደረግላቸው አሳስቧል። የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ብሏል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን።
የኢትዮጵያና የግብጽ መሪዎች የአባይን ወንዝ በጋራ ለመጠቀም ያደረጉት ውይይት አጥጋቢ እንደነበር አስታወቁ። ከጋራ ውይይታቸው በኋላ ጋዜጣዊ መግለጫ ሰጥተዋል። የግብጹ ፕሬዝዳንት አብደል ፈታህ ኤልሲሲ በተናገሩት መሰረት አገራቸውና ኢትዮጵያ ግድቡን በተመለከተ ባሉ ነጥቦች ዙሪያ የጋራ ስምምነት ላይ መድረሳቸውን ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ግድቡ ግብጽ በአባይ ወንዝ ላይ ያላትን ድርሻ አይገድብም ብለዋል። ወደ 4 ቢሊዮን የሚሆን ወጪ የሚገነባው በዶላር ማለት ነው። ግድብ ሲጠናቀቅ የአፍሪካ ትልቁ የኤሌክትሪክ ማመንጫ እንደሚሆንም ታውቋል።
አጥፍቶ ጠፊ አፍጋኒስታን ዋና ከተማ ካቡል ውስጥ ባደረሰው ጥቃት 12 ሰዎች ሞተው ሌሎች ከ30 በላይ መቁሰላቸው ተገለጸ። የዛሬው ጥቃት የደረሰው የመንግስቱ ኃይሎች አፍጋኒስታን አካባቢ በታሊባን ላይ የጀመሩትን የመልሶ ማጥቃት እርምጃ ማቆማቸውን ባስታወቁ ማግስት መሆኑም ታውቋል። የአፍጋኒስታን ባለስልጣናት እንዳስታወቁት ጥቃቱ የደረሰው ዋና ከተማ ውስጥ በሚገኘው የከተማ ልማትና መልሶ ማቋቋም መስሪያ ቤት መግቢያ ላይ ነው። ከሰለባዎቹ መካከል የሚኒስትሩ አባላትም እንደሚገኙ ተገልጿል።
በስተመጨረሻም ስፔን 600 ፍልሰተኞች የሚገኙባትና ተቀባይ አታ አጣብቂኝ ውስጥ የነበረችዋን መርከብ ዛሬ መቀበላቸውን አስታወቀች። ቀደም ሲል ኢጣሊያና ማልታ መርከቢቷን ለመቀበል እንዳልፈለጉም ተመልክቷል። ወደ ስልጣን ከመጡ ገና አንድ ሳምንት የሆናቸው የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መርከቧ ቫሌንሲያ ምስራቃዊ ወደብ ላይ እንድትቆም መመሪያ መስጠታቸውን ከቢሮቸው የወጣው መግለጫ አመልክቷል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ let's cross boundaries together.
በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምጽ ሬዲዮ ገለጹ። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫም ከአርብ ጀምሮ እስከ ዛሬ ድረስ በሶማሌ ክልል ልዩ ፖሊስ ታጣቂዎች በተፈጸመ ጥቃት 14 ሰዎች መገደላቸውን አስታውቋል። ድርጅቱ አርብ ዕለት ባወጣው መግለጫ ደግሞ ከኦሮሚያና ቤኒሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው አስፈላጊው ጥበቃም እንዲደረግላቸው አሳስቧል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንደዚሁም ደግሞ ዜጎችን ከጥቃት ለመከላከል መስራት አለበት ሲል ነው አምነስቲ የገለጸው። እነዚህን ሁኔታዎች በዛሬው ዕለት ስትከታተል የቆየችው ባልደረባዬ ጽዮን ግርማ ናት። ጽዮን፣ በዘገባሽ የተረዳሽውን በቅድሚያ ከጭናክሰን ከአዲሱ ዜና እንጀምርና በዘገባሽ የተረዳሽውን ገለጭልን።
እንግዲህ ምንድነው አምነስቲ ኢንተርናሽናል በዛሬው ዕለት ከአንድ ሰዓት በፊት መግለጫ አውጥቷል። በመግለጫውም ያለው ምንድነው እንደጠቀስከው በጭናክሰን ውስጥ ተደጋጋሚ የሆነ ከዚህ በፊትም ተመሳሳይ ጥቃት ደርሷል። በሶማሌ ክልል ልዩ ኃይል ልዩ ፖሊስ አባላት ነው ጥቃቱ የሚከፈተው ነው የሚለውና በዚህ በጭናክሰን ውስጥም አርብ፣ ቅዳሜ፣ እሁድ ተደጋጋሚ ጥቃት ደርሷል እና በዛም የሰው ጠፍቷል ነው የሚለው እና ወደ አካባቢው ደውዬ ነበር የተባለው ነገር እውነት ነው ወይ እዛ አካባቢ እንደዚህ አይነት ጥቃት ደርሷል ወይ የሚል ነበር እና የተለያዩ ነዋሪዎችን አነጋግሬ ያለው እንግዲህ የአንድ ነዋሪ ድምጽ አለ። አዎ፣ እኔ እንደውም እርሻ ስራ ላይ ነበርኩኝ እና ሮጬ ነው ያመለጥኩት። የተለየ የሚያደርገው አሁን እርሻ ስራ ላይ የነበሩ አርብቶ አደሮች በከፊል አርብቶ አደር የሚኖሩበት አካባቢ ነው አካባቢው እና አርብቶ አደሮች እርሻ ስራ ላይ ባሉበት ሰዓት ነው ጥቃቱ የተከፈተው ነው የሚለው ነዋሪው። እስቲ እንስማው።
የጭናክሰን ቀበሌዎች የክልል አምስት ልዩ ፖሊስ የሚለው ሰራዊት ከባድ መሳሪያዎቹን እና ፓትሮል ይዞ ገብቶ እኔም እዛ ሻይን ሊሄድኩት ገብቶ በቃ ልክ እንደመጡ ብዙ ሰው እዛ ትጎታና ሞተ ነበር። እኔ ሮጬ ሮጬ በግድ ነው ያመለኩኝ። ከዛ ገብቶ ቤቶቹን ምናምን አቃጠሉት፣ ሽንዴ ምናምን እና ከብቶች ምናምን ሁሉ ነገር ወሰዱት። ሰዎቹ ደግሞ ተፈናቀሉ። ወደ አስራ ምናምን ሰዎች ናቸው። ኦቦ ቢቃ ኩላንኩላ ወሌንሱ ደርቢጋ ኤንቲሮ ጌላ አርበኢት ብኞ መረር ይሄ ሁሉ እኔም ያውቃቸው ነው። እኔም አላውቃቸው ብዙም አሉ። እኔ ባለውበት ቦታ 10 ሰው ተከበረ። ወደ ሀር የተወሰደ ደግሞ 20 ሰው አለ። 20 ሰው
ጽዮን፣ እዚህ ላይ 10 ሰው ባለሁበት ቦታ አለ ብሏል። አምነስቲ ኢንተርናሽናል ደግሞ 14 ሰዎች ነው ያለው።
አዎ፣ አምነስቲ ምንድን ነው ያለው? ከፋፍሎ ነው ያስቀመጣቸው። አርብ ዕለት ቆቦ ቢቃ ኡላና ወላንሱ በተባለ ቦታ ላይ እንዲሁ ጥቃት ደርሶ የተገደሉ ሰዎች አሉ፣ በቁጥር ይጠቅሳቸዋል። ከዛ በኋላ ደግሞ ቅዳሜ ለትም እንደዚሁ አርብ ለት 4 ሰው፣ ቅዳሜ ለትም እዚሁ ቦታ ላይ እንደዚሁ 4 ሰው፣ እሁድ ደግሞ ሆሳሌን ማራርና ጢሮ የተባሉ ሰው አካባቢዎች ላይ እንደዚሁ ተመሳሳይ ጥቃት ተከፍቶ በአጠቃላይ 14 ሰዎች ናቸው የሞቱት። ይሄንንም ደግሞ አምነስቲን ጠይቄው ነበር፣ የአምነስቲን ተወካይ አነጋግሬ ነበርና አምነስቲን ጠይቄ ይሄንን መረጃዎች ያገኙት ከአካባቢው ነዋሪዎች፣ ከተጎጂ ቤተሰቦች፣ ሀረር ውስጥም ደግሞ ሆስፒታል የተኙ ሰዎች፣ የቆሰሉ ሰዎች አሉ። ከተጎጂዎች የተለያዩ መረጃዎችን አሰባስበን ካገኘ ነው በማኝነት ካረጋገጥ ነው መረጃ ነው ይላል እና 14 ሰው ነው የሚለው የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኒ የሆኑትን አቶ ፍስሐ ተክሌን ማምሻውን አነጋግሬያቸው ነበር በዚህ በመግለጫቸው ዙሪያ።
ጭናክሰን አካባቢ ያለፈው አርብ ጀምሮ ወደ 14 ሰዎች በሶማሌ ክልል ልዩ ኃይል ተገድለዋል። የተለያዩ ቀበሌዎች ላይ ተጠቅተዋል እና አርብ ዕለት 3 ሰዎች ተገድለዋል። ቅዳሜ ዕለት ደግሞ 7 ሰዎች፣ እንደገና ትናንትና ሌላ 4 ሰዎች በጥይት ተገድለዋል። ሌሎች ብዙ ሰዎች ደግሞ ቆስለዋል። ይሄ እንግዲህ ቅርብ ጊዜ መሆኑ ነው እንጂ ከ2 ሳምንት በፊትም እንደዚህ ተመሳሳይ ሰዎች ላይ ጥቃት ተደርጎ ሰዎች ቤታቸው ተቃጥሎ ብዙ ሰዎች ሞተው ነበር። በዛም ጊዜ ቢሆን አሁንም እናረጋው ነገር ምንድነው የሶማሌ ልዩ ኃይል በተለያየ ጊዜ ከተቋቋመበት ጊዜ ጀምሮ እንደ ፈረንጆቹ ከ2008 ጀምሮ ብዙ የሰብአዊ መብት ጥሰቶችን ይፈጽም ነበር። ከቅርብ ጊዜ ወዲህ ደግሞ ወደ ጎረቤት ክልል ኦሮሚያ የሄደ ብዙ ሰዎችን ያጠቃልና ይሄ ኃይል መበተን አለበት። በተለይ ድርጊቱን የፈጸሙ የፖሊስ የዚህ ፖሊስ አካላት ለፍርድ መቅረብ አለባቸው። መብታቸው የተጣሰባቸው ሰዎች ደግሞ አስፈላጊው ካሳ ሊደረግላቸው ሊከፈላቸው ይገባል። ይሄ ማለት የግድ በገንዘብ ብቻ አይደለም፣ በተለያዩ መልኩ ካሳ ሊደረግ ይችላል። ያን እንግዲህ ያው በዝርዝር እንደሚባለው አርገን አስፈላጊ የሆነ እውቅና መጀመሪያ መብት ጥሰት እንደተፈጸመባቸው ይቅርታ፣ ከዛ በኋላ ደግሞ ለደረሰባቸው ጉዳትና ጥፋት አስፈላጊው ካሳ ሊደረግላቸው ይገባል ነው የሚለው።
እንግዲህ አምነስቲ ኢንተርናሽናል ከዚህ መግለጫ ቀደም ብሎ ደግሞ አርብ ዕለት ሌላ መግለጫ አውጥቶ ነበር። ይሄ መግለጫ ከመፈናቀል ጋር በተያያዘ ነው ያወጣው መግለጫና በአማራ ክልል አሁን ተፈናቅለው ያሉና አሁን ደግሞ በመፈናቀል ላይ ስጋት ላይ ያሉ ሰዎች አሉ። ይሄ ድምጻቸው ሊሰማ ይገባል፣ ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች የሚል ይዘት ያለው መግለጫ ነበር ያወጣው። ስለሱ መግለጫም ጠይቂያቸዋለሁ ተፈሳ።
መፈናቀል ኢትዮጵያ ውስጥ በተለይ በቅርብ ጊዜ ካለፈው በኢትዮጵያ ቁጥጥር ከጥቅምት ጀምሮ ብዙ ቦታዎች ላይ ታይቷል። ከቤኒሻንጉል አካባቢዎች ላይ ወደ 500 ቤተሰቦች ተፈናቅለው ወደ ባህር ዳር ነበሩ። እስካሁን ድረስም ብዙ ሪፖርት ሲደረግ ነበረ። ከኦሮሚያ በተለይ ከቄለም ወለጋ እና ከኢሉ አባቦራ ዞን ቡኖ በደሎ የሚባለው ዞን አካባቢ ከጥቅምት ወር ጀምሮ ብዙ ሰዎች ተፈናቅለዋል። እነዚህ ሰዎች ደግሞ ምሳሌ 1400 ያህል ሰዎች በተለያዩ የሰሜን ወሎ ዞኖች ሰፍረው ይገኛሉ። መንግስትም እርዳታ እያቀረበላቸው ነው። በመንግስት ዳታ ራሱ መሰረት 1400 ሰዎች ተመዝግበው እርዳታ እየተደረገላቸው ነው። ቆቦ፣ ወልዲያ፣ አላማጣ ውስጥ እና ሀሮ አካባቢ ተመልሰው ይገኛሉ ከዛ ጊዜ ጀምሮ ማለት ነው። አሁንም ደግሞ በተለይ በቄለም ወለጋ ላይ ያሉ ሰዎች በየጊዜው ጥቃት ይደርስባቸዋል፣ ማስፈራራት ይደርስባቸዋል። ከአካባቢያችን ውጡ፣ ወደ ክልላችን ተመለሱ እየተባሉ አካባቢ ባሉት ወጣቶች ጫና እየተደረገባቸው ነው። እና ባናገርናቸው ወቅት ያሉ ምንድን ነው የመንግስት አካላት ምንም አላደረጉልንም እስካሁን፣ ጫናው እየባሰ ስለመጣ ከዚህ በኋላ መቆየት አንችልም፣ በአጭር ጊዜ ውስጥ መልስ ካልሰጠን ተመልሰን ወደ አማራ ክልል መሄዳችን ነው ነው ያሉት። እና እኛ የሚያሳስበው ምንድን ነው አፋጣኝ መልስ ይሰጣቸው፣ ፈላጊው ጥበቃ ይደረግላቸው፣ እነዚህ ጥቃት የሚያደርሱ ሰዎችም ከድርጊታቸው እንዲቆጠቡ መንግስት አስፈላጊውን እርምጃ ይውሰድ ነው የምንለው።
ሲሆን እዚህ ላይ እንግዲህ በሀገሪቱ በተለያዩ አካባቢዎች ዘርን ያማከለ ማንነትን ያማከለ ጥቃቶች እየተፈጸሙ እንደሆነ ነው የመብት ድርጅቱ እየገለጸ የሚገኘው። ለምንድን ነው ምንስ መደረግ አለበት በሚለው ላይ እስኪ ተወያይታችሁ ከሆነ።
አዎ እንግዲህ አምነስቲ ኢንተርናሽናል ለምንድን ነው የሚለውን ዝርዝር የሆነ መረጃ ከኢትዮጵያ መንግስትም በኩል ፈልጎ እንዳላገኘና መረጃዎች ዝግ እንደሆኑ ጠቅሶልኛል አቶ ፍስሐ ተክሌ። ግን የሚለው ምንድን ነው እንዲህ ያሉ ነገሮች በጣም ተደጋጋሚ ስለሆኑ ለምሳሌ የሚሽከረከሩ ናቸው። ሶማሌ ክልል ወደ 1 ሚሊዮን የሚጠጉ የኦሮሚያ ክልል ተወላጆች ተፈናቅለው አሁን በተለያየ ቦታ ተበትነው ነው ያሉት። እንደዚሁም ከአማራ ክልል የትግራይ ተወላጆች መፈናቀል ደርሶባቸዋል። ከኦሮሚያ ክልል ደግሞ የአማራ ክልል እንደዚህ አይነት ነገሮች ስላሉ የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችንና በተያያዥነት የሚፈጠሩ መፈናቅሎችን ለማስቆም መስራት አለበት ለዛ ነው የሚሉት አቶ ፍስሐ።
ሁሉም ሰው የመንግስት አካልም ሆነ በኢትዮጵያ ውስጥ ያሉ ማንኛውም ነዋሪ በሙሉ አንደኛ ማወቅ ያለበት ነገር አንድ ሰው ኢትዮጵያዊ እስከሆነ ድረስ በኢትዮጵያ ውስጥ ተዘዋውሮ መስራት እና መኖሪያውን ማድረግ ይችላል። በኢትዮጵያ ህገ መንግስትም ሆነ በዓለም አቀፍ ህጉ መሰረት ሰዎች ተዘዋውረው መስራት ይችላሉ፣ መኖሪያቸውን በተለያየ አካባቢ ማድረግ ይችላሉ፣ በመረጡት ቦታ መኖር ይችላል። ስለዚህ ይህንን መብት በተመለከተ አስፈላጊውን ግንዛቤ መፍጠር ያስፈልጋል። በመንግስት አካላትም ቢሆን በግለሰቦችም ቢሆን በነዋሪዎችም ቢሆን ሁለተኛ ደግሞ ይህን ተላልፎ በማፈናቀሉ ድርጊት በሚሞከርበት ጊዜ መንግስት ዝግጁ ሆኖ ከክልላቸው ውጪ የሚኖሩ ሰዎችን ለመጠበቅ አስፈላጊውን ዝግጅት ያስፈልገዋል። በኦሮሚያ ያሉ የተለያዩ ብሔረሰቦች ሊኖሩ ይችላሉ፣ በአማራ ያሉ ሊሆን ይችላሉ፣ በተለያዩ አካባቢ ሊሆን ይችላሉ። እነዚህ ሰዎች ጥቃት ይደርስባቸዋል ተብሎ ከተገመተ ወይም ደግሞ በቂ ማስረጃ ካለ አስፈላጊውን ምላሽ ከመንግስት ማግኘት ያስፈልጋል ነው የምንለው። እና ተፈጥሮ ሲገኝም ደግሞ እነዚህ ጉዳት የደረ የደረሰባቸው ነገሮች መልሶ ማቋቋም፣ ተመልሶ እንዲመጡ ማድረግ የሚቻልበት ሁኔታ ማመቻቸት፣ እንዲሁም ደግሞ አስፈላጊውን ካሳ መክፈል ያስፈልጋል።
ሲሆን እንግዲህ ይህንን በተመለከተ የህግ ባለሙያዎችንም አጠቃላይ የሆነ የኢትዮጵያ ህጎችንም በተመለከተ ስትዘግቢበት የቆየ ነው። ማንም ዜጋ በኢትዮጵያ ውስጥ በፈለገው ቦታ ሄዶ መኖር እንደሚችል የሚገልጹ ትንተናዎችን ስታቀርብ ቆይተሻል። የኢትዮጵያ መንግስትስ እንደው በዚህ በአምነስቲ በቀረበው ጥያቄ ከዚህ በፊትም ባሉ ሁኔታዎች ለማነጋገር ሞክረሻል? ምን አሉ?
እንግዲህ የኢትዮጵያ መንግስትን በተመለከተ የፌዴራል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ አህመድ ሸዴ የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርጌ ነበር፣ አልተሳካልኝም። የኦሮሚያ ክልልንም በተመለከተ በዛሬው ዕለት ዶክተር ነገሪ ሌንጮ የኦሮሚያ ክልል ኮሙኒኬሽን ጉዳዮች ኃላፊ ጋር ደውያለሁ፣ የእሳቸውም ስልክ አይመልስም። ነገር ግን ከዚህ በፊት የኦሮሚያን በተመለከተ በተለይ በዚህ በቄለም ወለጋ ያሉ የዞን ኃላፊ ሰዎች መፈናቀላቸውን ነገር ግን ጥቃት ደርሶባቸው ሳይሆን በጥቅምት ወር በተከሰተ ተቃውሞ ምክንያት ፈርተው አካባቢውን ለቀው እንደሄዱ ገልጸዋል። በዛሬው ዕለትም የዶክተር ነገሪ ሌንጮን የተረጋገጠ በፌስቡክ ቬሪፋይ የምንለው የተደረገ የፌስቡክ ገጽ አላቸው። እዛ ላይም ለማየት ሞክሬ ነበረ። ዘርዝረው አብራርተው አካባቢዎቹን ጠቅሰዋል። አንዳንዶቹን አስተባብለዋል። አንዳንዶቹ ደግሞ ከፍርሃት ጋር በተያያዘ የተፈናቀሉ ሰዎች እንዳሉ ጠቅሰዋል። የሶማሌ ክልልን በተመለከተ ግን በጣም ተደጋጋሚ ሙከራ ነው የምናደርገው። ይህ የሶማሌ ክልል ልዩ ፖሊስ በርካታ ቅሬታዎች የሚቀርቡበት ነው። ተደጋጋሚ ሙከራ አድርገናል፣ አልተሳካልንም። የኢትዮጵያ መንግስት አዲሱ ጠቅላይ ሚኒስትር እንደተመረጡ ወደ ሶማሌ ክልል ተጉዘው እነዚህ ነገሮች እንደሚቀሩ ስምምነት የሚመስል ንግግሮችን አድርገው ነበረ። እንግዲህ አምነስቲም እንደጠቀሰው ይህንን ልዩ ፖሊስ እስከ ማፍረስ ድረስ መሄድ አለበት የኢትዮጵያ መንግስት ነው የሚለው እና ሙከራችንን እንቀጥላለን ምላሽ እንዲሰጡን አምነስቲንም ጠይቄ ነበረ። ከኢትዮጵያ መንግስት ምላሽ አግኝተው እንደሆነ አላገኘንም። ሞክረናል። የማድበስበስ ነገር ልክ እንደዚህ መረጃዎችን ካልሆነ በስተቀረ ምላሽ ማግኘት አልቻልንም ብሏል አምነስቲ።
አጠቃላይ የሆነ ብሔራዊ ችግር ነው። ለዘገባሽ እናመሰግናለን ጽዮን ግርማ።
ወደ ተከታዩ ዘገባችን ነው የምናልፈው። የኢትዮጵያ ገዢ ፓርቲ ኢህአዴግ የአልጀርሱን ስምምነትና የኢትዮ ኤርትራ የድንበር ኮሚሽን ውሳኔን በማስመልከት የሰጠውን ውሳኔ አስመልክቶ የባድመ ከተማና አካባቢው ነዋሪዎች በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። በመቀሌ ከተማ ኢትዮጵያውያንና ኤርትራውያንን ያካተተ የህዝብ ለህዝብ ውይይት በትላንትናው ዕለት ሲካሄድ በተጓዳኝነት ደግሞ የህወሓት ማዕከላዊ ኮሚቴ አስቸኳይ ስብሰባ መጀመሩም ታውቋል። ሄኖክ ሰማእግዜር ዝርዝሩን ይዟል።
የኢህአዴግ ስራ አስፈጻሚ ኮሚቴ የአልጀርስ ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔን ሙሉ በሙሉ እንደሚቀበልና ለተፈጻሚነቱ እንደሚሰራ ከገለጸ ወዲህ በሰሜን ኢትዮጵያ ትግራይ ክልል በሚገኙ አንዳንድ ከተሞች የተቃውሞ ሰልፎች በመካሄድ ላይ ይገኛሉ። በቀጭን አንድ ረድፍ ተሰልፈው ለተቃውሞ የወጡ ህዝቦች በኢሮብና በባድመ ታይተዋል። ዘጋቢያችን ዓለም ፍስሐ ባለፈው ሳምንት ማብቂያ ወደ ባድመ ተጉዞ ነበር።
አካባቢ ሰልፍ ነገር የለውም። የተረጋጋ ስራ ነው የሚገኘው። የሄድኩበት ዓላማ ስምንት ሰዎች ያህሉን ለማነጋገር ሞክሬ ነበር። ወጣቶችም ይገኛሉ፣ ሽማግሌዎች እና ሴቶች የሚገኙት በዚህ ያነጋገርኳቸው ሰዎች ሰላም መምጣት ያለበት እኛም መሬታችን ይዘን እነሱንም መሬታቸው ይዘው ነው ሰላም መምጣት ያለበት። አለበለዚያ መሬት አሳልፈን ሰጥተህ ሰላም የሚባል ነገር ሊመጣ አይችልም። ሰላም አያመጣም። መሬት ቆርጠ መስጠት የሁሉም ወደ ጥርቀት የሚያስገባ ወደ ጥል የሚያስገባ ነው እንጂ ሰላም ሊፈጥር አይችልም። ሰላም የሚፈጥረው በየቦታችን ሆነን በየመሬታችን ሆነን እንደ ድሮው አብረን ብንኖር ነው የሚሻለው ነው የሚሉት። መሬታችን ስትሉ ምን ማለታችሁ ነው? እንዴት ነው መረጋገጫ ምናምን ስላቸው ሁሉንም ለማለፍ ይቻላል። እዛ ተወልደው ያደጉ 50 ዓመት ያደረጉ አንዳንድ ሴቶችም ይህ አካባቢ የነበርን ገበሬዎች የኤርትራ ገበሬዎችም እንደነበሩ ያንሱታል። ነበሩ ከኛ ጋር ነው የሚሉት፣ ከኛ ጋር ያንሱ ነበሩ ነው የሚሉት። ግን ሁላችንም ወደ ትግራይ ክፍለ ሀገር ግብር እየገበርን የኖር ነው። ስለዚህ ይሄ እኛ መሬት ነው ባድመ ሰጥተንም በሰለፋዊ ነው ተንጠጥለት የምንቀረው ወይ የሚለው ጥያቄ እንዳላቸውና የዛሬውን ሰላማዊ ሰልፋቸውም መሬታችንም አንሰጥም የሌላ መሬትም አንፈልግም የሚል መሪ ቃል ያለበት ያደረጉት በሰላማዊ መንገድ መስጫቸውን ይታወቃል።
በመቀሌ ከተማ በትናንትናው ዕለት የኢትዮጵያና የኤርትራ መሪዎች ውሳኔ በህዝቡ ላይ ከፍተኛ ኪሳራ ሲያስከትል ኖሯል። ከዚህ በኋላ ደግሞ ህዝቡ ድምጹን የሚያሰማበት የሰላም መድረክ ያሻዋል በሚል ወጣቶች ያዘጋጁት የማህበረሰብ የህዝብ ለህዝብ ውይይት ተካሂዷል። ውይይቱም በትብብር ያዘጋጁት ሁለት ወንድማማቾች ሲሆኑ በኢትዮ ኤርትራ ጦርነት ወቅት ዜጎች ሲፈናቀሉ ተወልዶ ካደገባት ኤርትራ የስድስተኛ ክፍል ተማሪ ሆኖ ከነቤተሰቡ ወደ ኢትዮጵያ በግዳጅ የተፈናቀለው አብርሃም ገብረ ሊባኖስ ዜጎች በመሪዎች ውሳኔ ህይወታቸው ፍጹም ሲለወጥ የመፍትሄው አካል የሚሆኑበትን መንገድ ሊያፈላልጉ ይገባል ይላል።
የመቀሌው ከተማ የትናንትናው ውሎ በተመለከተ ደግሞ ወደ 900 እና ከዛ በላይ የሚሆን ነዋሪ የተገኘ የሁለቱም ዜጋ የተገኘበት ኮንፈረንስ ነው። በኤርትራ በኩል ወደ 250 እና ከዛ በላይ ተገኝቷል። ከዛ የቀሩት ደግሞ ኢትዮጵያውያን ናቸው ማለት ነው። በኤርትራውያን በኩል ከአምስቱ ኤርትራውያን ተጠለባቸው የሚገኙ ካምፖች እና መቀሌ ከተማ ከሚኖሩ ኤርትራውያን የተሳተፉበት ነው ማለት ነው። በኢትዮጵያውያንም ተመሳሳይ ከጫፍ ራማ ጀምሮ አድሜን ሸራሮን እንደዚህ ያካለለ ከአፋር ድረስ ተወካዮች የተገኙበት ትልቅ ኮንፈረንስ ነበር ማለት ነው። ትላንት ነው።
አላማችሁ ምንድን ነው? ይሄንን የህዝብ ለህዝብ ውይይት የምታካሂዱት ምን ግብን አሰባችሁ ነው? ምን ፋይዳ አለው ብላችሁስ ነው?
የኤርትራና የኢትዮጵያ ህዝብ የሚገርም ነገር በመሪዎቹ ግፊት አንዴ ተዋጋ ሲባል የሚዋጋ አንዴ ተወ ሲባል የሚተው በራሱ ባላጠፋው ጥፋት የተቀጣ የመፍትሄው ሳይሆን የችግሩ አካል ሆኖ ቆይቷል። ነገር ግን ከዚህ በኋላ ያለው ነገር ህዝቡ ራሱ አንድ አስተሳሰብና አንድ አላማ መሀል ተሰብስቦ መንግስታቱ ላይ ተጽዕኖ መፍጠር የሚችልበት አንድ የሆነ ተቋም እንፍጠር ብለን የተነሳ ነው።
አሸናፊ ተክላይ በአስመራ ዩኒቨርሲቲ የተማረና በስደት በሚኖርባት ኢትዮጵያ ደግሞ የማስትሬት ዲግሪውን ያጠናቀቀ ወጣት ነው። አሸናፊም በዚህ በመቀሌው የህዝብ ውይይት ላይ ተሳትፏል።
ስፔሻል ህዝብ ለህዝብ ስንል በኢትዮጵያ ያለ ህዝብ ከኤርትራ ስፔሻል እዛ ቦርደር ላይ ካሉ ህዝብ ላይ ማለት አሁን እዚህ ባድማ አካባቢ ያለው ጦርነት አካባቢ በተመሳሳይ ኤርትራውያኖች አሉ። ወደ ኢትዮጵያ ገብተዋል መሬታችን የሚል ሆነ ግን እነዚህ ሰዎች አሰባስበን ማነጋገር አንችልም የሚል እይታ ነው የነበረን። ሁለተኛም በሀገር ውስጥ ያለ በኤርትራ ስፔሻሊ ማለት በኤርትራ ውስጥ ያለ ሌላውነት ወይ ለልና ህግን ከዛ ጋር ተያይዞ የኤርትራዊው ለልና ህግ ያፋለሱ ነገሮች አሉ። ይህ ነገር ደግሞ ለኤርትራ መንግስትም አጋዥ ናቸው። ህዝብ ለህዝብ ግን የተጎዱ ሰዎች ብዙ አሉና ወንድማሞች ሆነን ድረስ ቦታው ወደዚህም ሄደ ወደዛም ሄደ ሳይሆን ወንድማሞች ሆነን ድረስ በሰላም የመኖር በሰላም በመኖር መስራት አለብን የሚል ሀሳብ ነው ያለን። ስለዚህ ያን ለማድረግ ደግሞ ቁጭ ብለን መነጋገር አለብን፣ ችግሮቻችን መፍታት አለብን። ለረዥም ጊዜ የቆየ ችግሮች አሉን። መሪዎቻችን የፈጠሩብን ችግሮች ማለት ነው። ኤርትራ ሰዎች ስምጣም ከድሮ ከጥላያን ግዛትን ጀምረ ከዛም የነበሩ የኢትዮጵያ መሪዎችን ወደ መጥፎ ነገር የሚያስገድ አሁንም ያለ መንግስት ደግሞ ወደ ባሰበት ህዝብ ለህዝብ በደንብ እንዳይገናኝና እዛኛው ያለ ህዝብ በዚህኛው ሰው የማያይበት ሁኔታዎች ተፈጥሮ ነበሩና ይህን ነገር ማስተካከል አለ።
ከዚሁ ጋር በተያያዘ የህወሀት ማዕከላዊ ኮሚቴ አባላት ከትናንት ጀምሮ የአስቸኳይ ስብሰባ በማካሄድ ላይ ናቸው። የኢህአዴግ ምክር ቤት ያሳለፈውን የድንበር ውሳኔ እንደዚሁም በሌሎች ጉዳዮች ላይ እየመከረ መሆኑን ዘጋቢያችን አለም ፍሳሐ ከመቀሌ ገልጾልናል። ወደ መጨረሻው ዘገባችን ስናልፍ የኢትዮጵያ አየር መንገድ ወደ ዩናይትድ ስቴትስ ሺካጎ ከተማ ተጨማሪ የበረራ መስመር ጀምሯል። የሁለቱ ሀገሮች ከፍተኛ ባለስልጣናት የተገኙበት በረራ የተሳፈሩበት በረራ በሁለቱ ሀገሮችና ህዝቦች መካከል የንግድና የተለያዩ ግንኙነቶችን ያሳልጣል ተብሏል። መስታወት አረጋው ዝርዝሩን ይዛለች።
በቺካጎ በግዙፉ ኦሄር አየር ማረፊያ ለመጀመሪያ ጊዜ 112 መንገደኞችን አሳፍሮ የመጣውን የኢትዮጵያን አውሮፕላን ለመቀበል በግዛቷና አካባቢዋ የሚኖሩ የሃይማኖት አባቶችን ጨምሮ በርካታ ኢትዮጵያውያን ተገኝተው ነበር። ከኢትዮጵያ በዚሁ በረራ ተሳፍረው የመጡትን የኢትዮጵያ አየር መንገድ ስራ አስኪያጅ አቶ ተወልደ ገብረ ማርያም የዚህ በረራ መጀመር ጥቅሙን በተመለከተ አብራርተውልን ነበር።
ለምናቀው ዋሽንግተን ዲሲ በየቀኑ በረራ አለ። ኒውዮርክም አሁን በየቀኑ በረራ አለ። ሎስ አንጀለስ በሳምንት 4 ቀን አለ። ቶሮንቶ እንደዚህ በሳምንት 5 ቀን አለ። እና እየተስፋፋ ነው ያለው ኖርዝ አሜሪካ በአጠቃላይ። አንዱ ሞስካጎ ጀምረናል። ቺካጎ እንግዲህ ያው የዩናይትድ የስታር አላያንስ ፓርትነራችን ዩናይትድ ኤርላይንስ ሀብን ነው እና ሴንተርም ስለሆነ ቀድም የጠራኋቸው ከተሞች ላይ ኮኔክቲቪቲ ማናገኘውን እዚህ እናገኛለን። የራሱ ደግሞ የኢሉኖ ገበያ አለ። እንግዲህ ካሰብነው አንድ 2 አመት ይሆናል።
ስንት መንገደኞች አሳፍራችሁ መጣችሁ?
ዛሬ ሲመጣ 112 መንገደኛ ይዞ መጥቷል።
እሺ።
ከዚህ ሲሄድ ደግሞ 190 መንገደኛ ይሳፈራሉ። አሁን እየተሳፈሩ ነው ያሉት።
እሺ። በሳምንት ምን ያህል በረራ ነው የታቀደው?
በሳምንት እንጀምረው እንግዲህ አሁን በሳምንት 3 ነው። ግን ገበያው ፕሮሚሲንግ ነው። 4-5 ዴይሊ ይደርሳል ብለን ነው የምናስበው።
እሺ። በጣም ነው የማመሰግነው። አቶ ተወልደ መናገር የሚፈልጉት ነገር ካለ መናገር ይችላሉ።
እንኳን እንግዲህ ለኢትዮጵያ ሕዝብ በሙሉ ሀገር ውስጥም ያለ ውጭም ያለ የኢትዮጵያ አየር መንገድ የኢትዮጵያ ብሎም የአፍሪካ ኩራት ነውና እዚህ በመድረሱ ለሁሉም ኢትዮጵያውያን እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እወዳለሁ።
ዘላለም ገብሬ በቺካጎ ነዋሪ ነው። በተለያዩ የማህበረሰብ እንቅስቃሴዎች ላይ ይሳተፋል።
ያው የኢትዮጵያ አየር መንገድ እዚህ በሰሜን አሜሪካ ሲመጣ ወይንም በሚድዌስት አካባቢ የመጀመሪያው ነው። የመጀመሪያው የአፍሪካ አየር መንገድ ነው። እና በጣም ደስ የሚል የደመቀ ማህበረሰቡም የኢትዮጵያ ኮሚኒቲም እንደዚሁም አሜሪካ በኢትዮጵያ አምባሳደርም የኢትዮጵያውም አምባሳደር በአሜሪካ ያሉትም ፕሬዚዳንቱም ሌሎችም የተገኙበት ትልቅ እና ደስ የሚል ቆንጆ ስነ ስርዓት ነው የተከበረው። አጠቃላይ የቺካጎ ማህበረሰብ ደማቅ ሁኔታ ተርሚናል 5 ላይ ተገኝቶ እያከበረ ነው። አረንጓዴ፣ ቢጫ፣ ቀይ ቀለም በተሞላው የኢትዮጵያ ባንዲራ ሁሉም ሰው ባህሉን ጥበቡን ለብሶ ተገኝቷል እና በጣም ደስ የሚል ነው። እኛም በጣም ደስ ብሎናል።
እምቢበል ገብሬ በቺካጎ የሚገኙ ወጣት ኢትዮጵያውያን ለሚያደርጉት የማህበረሰብ ተሳትፎ በፈቃደኝነት በማገዝ ላይ ይገኛል።
ኢትዮጵያ ኮሚኒቲ አሶሲሽን እንግዲህ ቺካጎ ውስጥ አሁን 34ኛ ዓመቱን አክብሯል። በአሜሪካን ውስጥ ካሉት አብዛኞቹ የኢትዮጵያ ኮሚኒቲ አሶሲሽኖች በጣም የተለየ ነው። ከዚህ ቺካጎ ከመምጣት በፊት አትላንታ ነበረ የምኖረው። ብዙ አይነት ሪፊጂ ሴትልመንት ፕሮግራሞችን ይሰራሉ። ከራሳቸውም አልፎ ሌሎች ፎሬነሮችም እንደዚሁ ያገለግላሉ። እና ከመጣው ጀምሮ እንግዲህ ወደ 5 ዓመት አካባቢ ከነሱ ጋር በሆነም በቫለንቲር በማድረግ አሁን ደግሞ በፋይናንሻል ወርክ ውስጥ ሆኜ እያገለገልኩ ነው። እዚህ የመጣንበት ጉዳይ ያው የኢትዮጵያን ኤርላይንስ የመጀመሪያ ፍላይቱን ከቺካጎ ይጀምራል። ዛሬ መጀመሪያ ነው እና እሱን ለመሳተፍ ነው ለማክበር ነው እና ከነሱ ጋር ተገናኝተን ለሴሌብሬት ለማድረግ ነው የመጣ ነው። ያው ብዙውን ጊዜ ወደ ኢትዮጵያ ለመሄድና በኢትዮጵያ ኤርላይን ለመሄድ የሚፈልግ ሰው ወደ ዲሲ ነው። ከዚህም ሆን ላስት ታይም እኔ ራሴ ወደ ኢትዮጵያ ስሄድ ዲሲ ሄደን ነው ከዛ በኋላ ወደ ኢትዮጵያ የምንሄደው። እና አሁን ይሄ የኢትዮጵያን ኤርላይንስ እዚህ መጀመሩ ጠቅላላ በሚድ ዌስት በኩል ያሉት አጠቃሉ ይዛል ብለን እናስባለን። ከሚነሶታ፣ ከዊስካንሰን፣ ኦሃዮ ብዙ ኢትዮጵያውያኖች አሉና እነሱን አጠቃሉ ይዛል ብለን እናስባለን። ወደ ዲሲ ከመሄድ ከዚህ ቀጥታ ለመሄድ ይቻላል እና በጣም ጥሩ ኦፖርቹኒቲ ይከፍታል ብለን ነው የምናስበው።
አልማዝ ስዩም በቺካጎ ከ30 ዓመት በላይ ኖራለች። በቺካጎ የኢትዮጵያ የማህበረሰብ ቢሮ ለአመታት አገልግላለች። በኦሄር አውሮፕላን ማረፊያ ከተገኙት ኢትዮጵያውያን መካከል አንዷ ናት።
አዎ፣ በጣም ደስ ይላል። I'm so excited። በጣም እኔ ምንጊዜም ይሆን የሀገሬን አረንጓዴ ቢጫ ቀይ ሳይ በጣም ነው ደስ የሚለኝ እና የዛሬው ደግሞ ስፔሻል ነው። በጣም ደስ ይላል። excited ነው። ፎቶግራፍ አነሳን። በቃ በጣም ደስ ይላል። It's a special day now today ለኢትዮጵያውያኖች፣ ለኢትዮጵያ ራሷ፣ ለሀገራችን፣ ለአፍሪካ the first African airlines እዚህ ሲያርፍ የመጀመሪያ ነው እና we're proud of that።
እንኳን ደስ አላችሁ በድጋሚ።
እንኳን አብሮ ደስ አለን። የሁላችንም ደስታ ነው።
ማይክ ሬኖ በኢትዮጵያ የአሜሪካ ኤምባሲ አምባሳደር ናቸው። ከአዲስ አበባ አዲሱን በረራ አጅበው ከመጡት ባለስልጣናት መካከል አንዱ ናቸው።
That's the fourth connection to the United States from Addis on Ethiopian Airlines.
ኢትዮጵያ አየር መንገድ ከአዲስ አበባ ወደ ዩናይትድ ስቴትስ ግዛቶች ቀድሞ ከሚያደርጋቸው በረራዎች ጋር ሲዳመር ይህ አራተኛ ይሆናል። በአጠቃላይም አየር መንገዱ የሚያደርጋቸው በረራዎች ቁጥር ሲዳመር በሳምንት ወደ 21 ከፍ ይላል። ዛሬ ወደ ሺካጎ የተጀመረው በረራ ኢትዮጵያውያን ወደ አገራቸው የሚያደርጉትን ጉዞ ከማቅለሉም በላይ ኢትዮጵያን ለመጎብኘት ለሚፈልጉ የውጭ አገር ዜጎችም ጥሩ አማራጭ ሆናል። ሁለቱንም አገሮች በማስተሳሰር ረገድም ከፍተኛ ሚና ይኖረዋል።
በቺካጎና አካባቢ ግዛቶች በ10 ሺዎች የሚቆጠሩ ኢትዮጵያውያን ይኖራሉ ተብሎ ይገመታል።
ጋቢና በዚሁ ተጠናቀቀች። መልካም ምሽት ነገንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ